የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማን ዞን የክልልነት ጥያቄ ለመመለስ ይከናወናል ተብሎ የነበረውን የሕዝበ ውሳኔ ድምፅ መስጫ ቀን ማስተላለፉን የምርጫ አስፈጻሚዎችንም ቁጥር መቀነሱን አስታውቋል። የሕዝበ ውሳኔው ሂደት ሁሉን የሚያካትት ነፃና ፍትሐዊ እንዲሆንም በሁሉም ዘንድ ስምምነት እንዳለ ተገልጿል። መለስካቸው አመሃ ዝርዝሩን ይዟል።
ቦርዱ ትናንት ምሽት ባወጣው መግለጫ ይፋ እንዳደረገው የሲዳማ ክልልነት ጥያቄ ሕዝበ ውሳኔ አፈጻጸም ሂደት ቀደም ሲል በተያዘው እቅድ መሰረት ሊከናወን አልቻለም። ህዳር 3 ቀን ይካሄዳል ተብሎ የነበረው ሕዝበ ውሳኔ በ7 ቀን ወደ ኋላ ተገፍቶ ህዳር 10 ቀን እንደሚካሄድ መግለጫው ይናገራል። ለዚህ መዘግየት ዋና ምክንያቶች ሁለት እንደሆኑ የሚናገሩት የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ዘርዘር ያለ ማብራሪያም ለቪኦኤ ሰጥተዋል።
አንደኛው ህዝበ ውሳኔውን የሚያስፈጽሙ ሰዎችን ምልመላ ስናካሄድ በምልመላ ሂደት ወቅት የተሰጠነው ጊዜና ያመለከቱ ሰዎች ቁጥር መመጣጠን ስላልቻለ ተጨማሪ ጊዜ እንፈልጓል። እሱ አንደኛው ነው። ከዛ በተጨማሪ ደግሞ የተወሰነ ጊዜ ገደብ ያስቀመጥልናቸው ለቦርዱ ገቢ ይደረጋሉ ብለን ያሰብናቸው ከሌሎች አካላት ለምሳሌ ከደቡብ ክልል ምክር ቤት የሚመጡ አንድ ሁለት አስተዳደራዊ ማዕቀፎችና የህግ ማዕቀፎች ቢወጡ ብለን እኛ የጠየቅናቸው ነበሩ። እነሱም ደግሞ በታቀደላቸው ጊዜ ገደብ ውስጥም አልመጡም። ስለዚህ ሁለቱን አንድ ላይ ስናየው የተወሰኑ ቀናት ተጨማሪ ቀናት ያስፈልጋሉ ብለን ስላመንን ማለት ነው። 7 ቀን ልዩነት አሳይቷል። መጀመሪያ ቀን ወደ 3 ነበር፣ በኋላ 10 ይገደል።
ወይዘሪት ሶሊያና እንደሚሉት ከሆነ የቀሩት ተግባራት ተጠናቀው በሚመጣው ህዳር 10 ቀን 2012 ዓ.ም ህዝበ ውሳኔው እንዲሰጥ ለማስቻል በቦርዱ በኩል በቁርጠኝነት እየተሰራ ነው ብለዋል።
እንግዲህ ዝግጅቶቹ ሁለት ናቸው። አንደኛው በእኛ በኩል የሚደረገው ቴክኒካል ነገሩ ነው። ይሄ የህትመቱ፣ የምልመላው፣ የስልጠናው የመሳሰሉት ጉዳይ ከነሱ በኩል እንግዲህ አንድ መዘግየት ብቻ የታየበት ብለን የምናስበው እና ተጨማሪ ቀናት የፈለግነው የአስፈጻሚዎች ምልመላን አስመልክቶ ነው። እሱንም ደግሞ የቁጥሩን አይተን ያደረግናቸውን ለውጦች አሳውቀናል። ከዚህ ፊት ካቀድነው ቁጥሩን ቀንሰነዋል። ከዛ በተጨማሪ ደግሞ ከተለያዩ አካላት ጋር በትብብር የምልመላው ሂደት ለማፋጠን እንሰራለን ብለን አስበናል እና ሂደቱን በደንብ ያፋጥኑልናል ብለን እናስባለን። በእኛ በኩል ያለው ሌላኛው እንግዲህ የህትመቱ፣ የቅጾች ማዘጋጀቱ የመሳሰሉት ነገሮች በጣም በዝርዝር ፕሮጀክቱን በሚመሩት በኩል የተሰራበት ነው። በሱ በኩል ስጋት አይኖረንም ብለን ነው የምንገምተው። ሌላኛው ደግሞ ከሌሎች አካላት የሚመጡ ብለን የምንጠብቃቸው ናቸው። የጊዜ ገደባቸው ያለፈባቸው እነሱም ደግሞ እስከዛ ጊዜ ድረስ ተሟልቶ ይቀርባሉ ብለን እናስባለን። መደረግ ይችላል ብለን ነው የምናምነው። እንዲደረግም በጣም እንፈልጋለን። ቁርጠኛ
ግን የአስፈጻሚዎች ቁጥር መቀነስ በምርጫው ሂደት ላይ ያለውን የጥራት እና የሚጠበቀው ታማኝነት ላይ ተጽዕኖ ያሳድራል የሚል ጥርጣሬ የላቸው?
ያሰብነው ምንድን ነው መጀመሪያ ለምሳሌ ምርጫ አስፈጻሚዎችን በአንድ ምርጫ ጣቢያ 5 የምርጫ አስፈጻሚ ቢኖር የሚል ነው። እንግዲህ ያን የተካልኩሌት የተደረገበት መንገድ ምንድን ነበረ? በትልልቆቹም በብሔራዊ ምርጫ በመሳሰሉት 5 ሰው ነው የሚኖረው እና የእሱ መኖር ደግሞ የሰዎቹ ላይ አስፈጻሚዎቹ ላይ የሚኖረውን የስራ ጫና ለመቀነስ እንደገና የድምጽ ሰጪዎቹን ቁጥር ብዙ በሚሆንበት ወቅት ለማስተባበር እንዲመች የመሳሰሉት ነገሮች ነው የነበረው እና በዛ ስታንዳርድ ነበር የያዝ ነው መጀመሪያ ስንይዘው። አሁን ግን ወደ ለምሳሌ ቁጥሩን ወደ 3 ስንቀንስ ምናልባት ሊጨምር የሚችለው የምርጫው ጥራት ላይ ሰው ምናልባት አስፈጻሚዎቹ ላይ የስራ ጫና ሊኖርባቸው የማስተባበር የመሳሰለተውን ጫና ሊኖርባቸው ይችላል እንጂ በዛ ላይም ደግሞ የምርጫው አይነት ከዚህ ፊት እንደ ብሔራዊ ምርጫ የመሳሰሉት በጣም ኮምፕሊኬትድ የሚያልሆነ ስለሆነ እና ምርጫዎቹ አንደኛው ወይም ሌላኛው አይነት ነገር ስለሚሆን ያን ያህል የሰው ኃይልን ባናስተማራ የአስፈጻሚዎቹ ላይ የሚኖረውን ጫና ያን ያህል ከባድ አያደርገውም በሚል ነው። ተግባራዊ ከመሆኑም አንጻር ነው ያሰብነው።
ባለፉት ሰሞኖች እና አሁንም እንደሚሰማው ከሆነ በዚህ የህዝበ ውሳኔ ላይ የሚሳተፈው ሰው ሙሉ በሙሉ የሲዳማ መሆን አለበት፣ ሲዳማ ተብሎ የሚታወቀው ብሔር ብሔረሰብ አባል መሆን አለበት፣ ሌላ ሰው ሊሆን አይችልም የሚል ነገር አለ። እንዴት ነው በእናንተ በኩል ይሄ እንዴት የሚታየው?
በእኛ በኩል እንግዲህ ውይይቶች በተለያዩ ጉዳዮች ላይ ዋና ዋና መሰረታዊ በሚባሉት ጉዳዮች ላይ ውይይቶች እናደርጋለን። የጠየቀን የደቡብ ክልል ምክር ቤት ነው ይህን እንድናስፈጽምለት። ያው ስናስፈጽም እኛ ደግሞ የራሳችን የሆኑ መርሆዎች አሉን አይደለ? ምርጫ ሁሉንም አካታች መሆን አለበት፣ ፍትሃዊ መሆን አለበት፣ ለሁሉም አካላት በቂ መረጃ ሊኖራቸው ይገባል። በዛ ላይ ደግሞ ድምጽ የሚሰጡት የሚመለከታቸው ጉዳዩ የሚመለከታቸው አካላት ሁላ ድምጻቸው ሊሰማ ይገባል በሂደት ውስጥ በሚሉ መሰረታዊ ጉዳዮች ላይ በዛ ላይ መሰረት አድርጎ ነው ምርጫ ቦርድ ማንኛውን ምርጫ የሚያስፈጽመው፣ ህዝብ ውሳኔም ሆነ ሌሎች ምርጫዎች። እነዚህ መርሆች መሰረት አድርገን እንደምናስፈጽም ለዞኑና ለክልሉ አመራር አካላት ተናግረናል። ለእነሱም ደግሞ በዚህ ጉዳይ ላይ ተስማምተዋል እና በዛ ስምምነት መሰረት ውይይት ተደርጎ ከዞኑም ከክልሉም አመራር ጋር ውይይት ተደርጎ በሲዳማ ዞን ውስጥ የሚኖሩ ማንኛውም ለመምረጥ እድሜ የደረሰና ሌሎች መስፈርቶችን የነዋሪነት የመሳሰሉት የሚባሉ የምርጫ ሕጉ መሳሰሉ መስፈርቶችን የሚያሟላ ሰው እንዲሳተፍ ነው የተወሰነው። በክልሉም በዞኑም በኩል መስማማት አለ በዚህ ጉዳይ ላይ። ይሄ መስማማት ደግሞ ከመኖሩም በተጨማሪ በውይይት ውስጥ እናደርግ ያለው ምንድን ነበረ? እነዚህ መስፈርቶች እንዳለ የምርጫ ሕጉ ላይ የተቀመጡ መስፈርቶች ናቸው። የምንጠቀማቸው መስፈርቶችም ህጋዊ በማንኛውም ምርጫ ሲካሄድ መደረግ የሚገባቸው ነገሮች የሚሉትን ነገሮች አድርገን የምንጠቀመው። ቅድም እንዳልኩት መርሆቹ ግን ሁሉንም የሚያካትት በእኩልነት ለሁሉ ፍትሃዊ የሆነ በውሳኔው ደግሞ አፌክት የሚደረጉ ማለት ውሳኔ በመፈጸሙ የሚደረገው የምርጫ አይነት ተጽዕኖ የሚያደርባቸውን የሚያካትት አድርገን ብለን ያሰብነው። በሁሉም አመራሮች በኩል በዚህ በኩል ያለመስማማት የለም።
የቦርዱ መግለጫ እንደሚዘረዝረው 5500 የሚሆኑት የምርጫ አስፈጻሚዎች የሚመለመሉት ከአዲስ አበባና ከአካባቢዋ እንዲሆን ተወስኗል። ይኸው መግለጫ አክሎ እንዳለው ህዝበ ውሳኔ የሚካሄድባቸው ቀበሌዎች ዝርዝር ከክልሉ ምክር ቤት ወደ ቦርዱ አልደረሱም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።